የጎንደር ወህኒ ቤት ቃጠሎ መንስኤ እስከዛሬ በውል እንደማይታወቅና የሟቾች ቁጥርም በይፋ ከተገለጸው ከፍ እንደሚል የሚናገሩ ቢኖሩም በክልሉ መንግስት በኩል በእርግጠኝነት የተጠቀሰ አሃዝ የለም። የማረሚያ ቤቱ አመራር ምርመራ እየተካሄደበት መሆኑም ተጠቅሷል። በቅርቡ አካባቢውን የጎበኘው የአዲስ አበባው ዘጋቢያችን መለስካቸው አመሃ ተከታዩን ልኳል።
ከጥቂት የጎንደር ነዋሪዎች ያገኘሁት መረጃ እንደሚያመለክተው የጎንደር ወህኒ ቤት ወይንም ማረሚያ ቤት የተቃጠለው ለረጅም ሰዓታት ነበረ። ከህዳር 21 ቀን 2008 ዓ.ም ከቀኑ 7 ሰዓት ጀምሮ እስከ ህዳር 22 ቀን 2008 ዓ.ም ሌሊት 10 ሰዓት ድረስ እሳቱ ይነድ እንደነበረ መኖሪያዬ እዚያው አካባቢ ነው የሚሉ ሰው ነግረውኛል። በእለቱ አካባቢው በፖሊስ ኃይል ተከቦ እንደነበረና ለሌላው ህዝብም ሆነ በወህኒ ቤቱ ዙሪያ ለሚኖሩ ሰዎች ነፃ እንቅስቃሴ እጅግ አስቸጋሪ እንደነበረም ያስታውሳሉ። በጊዜው ስለደረሰው ጉዳትም ስለ አደጋው መነሾ ከክልሉ መንግስትም ሆነ ከሌላ ምንጭ የተገኘ መረጃ ምን እንደሆነ ሌላ የጎንደር ነዋሪ ጠይቄ ይህን ነግረውኛል።
በእርግጥ በወህኒ ቤቱ ቃጠሎ ሂደት ውስጥ የዕለት ዕለት መንግስት ዘገባ ሰጥቷል። እዚህ በአካባቢ ያለው ኤፍኤም ሬዲዮ ገለጻ አድርጓል። ለህብረተሰቡ በተሰጠው መግለጫ መሰረት በወህኒ ቤቱ አካባቢ ተነስቶ የነበረውን የእሳት ቃጠሎ በቁጥጥር ስር እንዳዋሉት፣ ምንም ጉዳት እንዳልደረሰ፣ ምንም የሰው ህይወት እንዳልጠፋ ተደርጎ ነበር በወቅቱ የተዘገበው። ቆየት ባለ ዜና ግን በዚሁ በኤፍኤም ሬዲዮ ላይ 17 ሰዎች የ17 ሰዎች ህይወት አልፏል፣ በግርግሩ ሂደት ውስጥ ለማምለጥ የሞከሩ እስረኞች 17 ሰዎች ሞተዋል የሚል ዘግይቶ የደረሰ ዜና ነበር። በትክክል ግን በወህኒ ቤቱ ቃጠሎ ወቅት 20 ሰዎች ህይወታቸው ጠፍቶ በመጀመሪያ ወለት ማለት ነው 20 ሰዎች ሞተው እንደነበር በትክክል ይታወቃል።
ይህን ግን በመንግስት በኩል 17 ብቻ ነው የሚታመነው እንጂ የቀረው 3 ሰው በትክክል አልታወቀም። ከዛ በኋላ የሆነ ነገር አለ?
የወህኒ ቤቱ ቃጠሎ 2 ጊዜ ነው የተደረገው፣ አንዴ ብቻ አይደለም። በመጀመሪያ ቀን በተደረገው ቃጠሎ 20 ሰዎች ናቸው የሞቱት። በሁለተኛው የቃጠሎ እንትን ከነበረበት ወህኒ ቤቱ ከነበረበት አዲስ ወህኒ ቤት ተሰርቶ ነበረ። ወደ አዲስ ወህኒ ቤት ከተዛወሩ በኋላ ሊያመልጡ ሞክረዋል የተባሉ 37 ሰዎች በጥይት መመታታቸውና ጎንደር ሆስፒታል መግባታቸው በትክክል ይታወቃል።
ይሄ መንግስት በመገናኛ ብዙሃን ነግሮ ተናግሯል?
አልተገለጸም።
37 ሰዎች ግን ተገለዋል፣
በጥይት ተመተዋል፣ በጥይት ቆስለው ተይዘዋል ነው የሚለው። እንግዲህ ይሙቱ ይትረፉ የታወቀ ነገር የለም። 37 ሰዎች ግን ተመተው ሆስፒታል መግባታቸውን የሆስፒታል ሰራተኞች በስፋት ከተማ ውስጥ የሚናገሩ።
ይህንን በተመለከተ ደግሞ ሌላው የጎንደር ነዋሪ ሁኔታዎችን በማያያዝ ጭምር ይናገራሉ።
በሰው ላይ የደረሰ ጉዳት እንግዲህ ከቀኑ 7 ሰዓት ነው ሰዓቱ የተነሳ የሚባለው። በዚያ ሰዓት እስረኛ ጠያቂዎች የሚገኙበት ጊዜ ነው። እስከ 8 ሰዓት እስከ 8 ተኩል አካባቢ የሚቆዩበት ጊዜ ነው። ስለዚህ በዛ ሰዓት ይሄ እሳት ሲከታተል እነዚህ ጠያቂዎች በድንጋጤ ለመውጣት ሲሉ ባደረጉት ጥረት እዛ ተረጋግጠው ጉዳት እንደደረሰባቸው ተሰምቷል። ከዚያ ባሻገር ግን በቃጠሎው ጉዳት የደረሰባቸው ሰዎች ሊኖሩ ይችላሉ፣ ይህንን ማወቅ አልተቻለም። እስካሁንም ድረስ እነማን እንዳሉ፣ ከእስረኞቹ መካከል እነማን በህይወት እንዳሉ፣ የሌሉትስ እነማን ናቸው የሚለውን መንግስት ማሳወቅ አልፈለገም። የሚታወቅ ነገር የለም። ብዙ ሰዎች ግን እንዲያውም በማግስቱ በሶስተኛው ቀን በ23 ወደ አዲሱ ማረሚያ ቤት እንዲሄዱ ከተደረገ በኋላ እስረኞቹ እዛም ላይ ተመሳሳይ የሆነ ቃጠሎ ደርሷል። ለዚህ ምክንያቱ የታሳሪ ወገኖች ልጆቻችን ወይም ሰዎቻችን የት ነው ያሉት? የሞቱትን እንደሞቱ አስረዱን፣ ካልሞቱ ደግሞ በህይወት ካሉ እናያቸው እንጠይቃቸው ብለው ባቀረቡት አስተዳደራዊ ጥያቄ መሰረት በቂ ምላሽ ባለማግኘታቸው እንደገና ሌላ ቀውስ እንዲፈጠር ምክንያት ሆኗል። ስለዚህ እኔ በዚያን ወቅት በ21 ወደ ጎንደር ስገባ አምቡላንሶች በጣም ይመላለሱ ነበር ወደ ሆስፒታል። ያ ማለት አንደኛ በቀጥታ በመሳሪያ የተመቱ ከውጭ እሳቱን እናጥፋ ወገኖቻችን እናትርፍ ያሉ ሰላማዊ ወገኖች አትገቡም ተብለው በጥይት የተመቱበት ሁኔታ ነበረ። ከዛ ከውስጥ ያሉት ደግሞ እንዴት ታስረን እሳት ይበላናል ብለው ሰብአዊ ጥያቄ በማንሳታቸው የተነሳ መልስ በማጣታቸው ራሳቸውን ለማትረፍ ጥረት ሲያደርጉ ትወጣለህ አትወጣም፣ በዚያ መሰረት በአውቶማቲክ መሳሪያ የተመቱ ብዙ ሰዎች ነበሩ እና ከ21 9 ሰዓት ጀምሮ አምቡላንስ ሆስፒታል ሲመላለስ ነበር። ከዛ በኋላ እንግዲህ ታሳሪ ወገኖች ማረሚያ ቤት መቅረብ አይችሉ መሄድ ነበረባቸው የት ነው ሆስፒታል ነው ሆስፒታል ላይ ብዙ የተገደሉ የሞቱ ሰዎች ነበሩ
ነው ስንት ቁጥራቸው ስንት ደርሷል
እንግዲህ ያለው ግምት 50 ማለት እነዚህ 50ዎቹ ራሱ ህዝቡ በደንብ የተጠረጠራቸው ናቸው እንጂ በመንግስት ያልተገለጡ ብዙ ጉዳት ለሞት የተደረጉ ብዙ ወገኖች አሉ።
የሰሜን ጎንደር ዞንን ዋና አስተዳዳሪ አቶ ግዛት አብይን ያሉኝን መረጃዎች ይዤ እንዲያረጋግጡልኝ የሚከተለውን ጥያቄ አቀረብኩላቸው።
በጎንደር ወይን ቤቱ እሳት ተነስቶ ቃጠሎ ተፈጥሮ ብዙ አደጋ ብዙ ጉዳት እንደደረሰ ይወራል። ይህም የጠራ መረጃ በመንግስት በኩል አልተሰጠም የሚል ነገር ስላለን ማነሳለሁትና የእሳቱ የቃጠሎ መነሻው በአሁኑ ጊዜ በፖሊስ ምርመራ በምንም ታውቆ ከሆነ ምንድን ነው?
እንግዲህ የእሳቱ መነሻ በነገራችን ላይ
ይሄም ብዙ ተወርቶበታል ሰምተናል።
ብዙ ተወርቷል። በነገራችን ላይ ከማረሚያው ውስጥ የተነሳ ቃጠሎ ነው። ቃጠሎው ተለያየ መንገድ ሰው በሚናገረው አይደለም። ዝሮ ዝሮ ቃጠሎ ላይ የራስ ችግሮች እንዳሉ ገና በማጣራት ላይ ነው ያለ። ግን ቃጠሎ ከተነሳ በኋላ ብዙ ስረኛዎች ነው ያሉ ታራሚዎች ነው ያሉ። ታራሚዎች በተለያየ መንገድ የደረሰ ጉዳት አለ። ጉዳቱ አንደኛ ታራሚዎች ቤት አይደለም የተቃጠለ። በነገራችን ላይ ከታራሚዎች ጀርባ የተለያዩ ደጥበብ ምናምን የሚሰሩበት አካባቢ የተነሳ ሰዓት ነው የነበር። ነገር ግን ታራሚዎች ከሰዓቱ ለማምለጥ ሲሉ በጣም በመረጋጋት አንዱን አንዱ ረግጦ በመውጣት የተፈጠረ ጉዳት። ስለዚህ እነዚህ ታራሚዎች ያው ለመቆጣጠር ተመክሯል ዙሪያውን ሜዳው ላይም ቢሆን ማለት በዛን ሰዓት የደረሰው ጉዳት ያው በመርገጥ ነው። አንዳንዱ ደግሞ በዚህ ተመስርቶ ደግሞ ለማምለጥ እዚህ በጣም ድሜልክ ታራሚ የሆኑት እነዚህ በጣም ወንጀል የፈጸሙ አንዳንድ ግለሰቦች በዛ ላይ የተወሰደ እንትን አለ። ግን ኦልሞስት አብዛኛው ግን በመጠቃጠቅ የሞተ ሰዎች ነው ያሉት። ስለዚህ አንደኛው ከዚህ ጋር የሚያያዝ ነው። ስለዚህ ከዚህ አካባቢ ላይ ማረሚያ ቤት ውስጥ ያለ የማኔጅመንት ችግር የመሳሰሉት እነሱን እየተጣሩ ነው ያለው። ተጣርተው ምርመራ እየተካሄደ እንዴት ተነሳ፣ ለምን ተነሳ፣ ማን አስነሳው፣ ምን ግንኙነት አለ፣ ምን ትስስር አለ የሚለው ነገር እየተጣራ ነው ያለ። ከተጣራ በኋላ ለህዝቡ ኦፊሻል ግልጽ ይደረጋል። በዚህ መንገድ ያለበት ሁኔታ ነው ያለ።
ጠያቂዎች ማለትም ከተራሚዎች ዘመዶችም የተገደሉ አሉ ይባላል። ለሁነት ነው
ይሄ አስተት ነው። ታራሚዎች ቤተሰብ አለ የሞተ የለም። ታራሚዎች ቀደም እንዳልኩት በመራገጥና በተለያየ መንገድ የመጀመሪያው በዛ መንገድ እንትራብ ይልቁንም አዲስ ታራሚ ማረሚያ ቤት ዘመናዊ የሆነ ማረሚያ ቤት ተሰርቶ ተጠናቆ ወደዛ የሚሄዱበት ቀን ተወስኖ ወደዛ ለመሄድ እንትን ባሉበት ሰዓት ነው የነበረ።
እዚያም ግን ቀጠሮ ተነስተዋል አሉ።
እዛ አካባቢ ላይ ምንድነው የተወሰኑ ሰዎች አሁንም ቢሆን በዛ ሳይሳካላቸው ሳያመልጡ የቀሩ ሰዎች አሁንም ሲሮጡ መሮጭ አልቻሉም። በዚህ መንገድ አንዳንዶቹ የዚህ ቃጠሎ ያንን ማቃጠል ሳይሆን በዛ አካባቢ ያለ ሳር ምናምን ነገር ነው የተቆለለ ሳር ምናምን እንትን ለማለት ተሞክሯል። ያቃጠሎ ብዙም አልተቃጠለም። ወዲያው ሲጭስ ወዲያው የጠፋበት ሁኔታ ነው ያለ። ስለዚህ ከዚህ አንፃር በበነገታው ስለነበረ እነዛ ሰዎች ማምለጥ አልቻሉም። እና እዚህ ከፍተኛ ህብረተሰቡ ትብብርም ከፍተኛ ነው የነበረ። የታለመው እንትን ሳይሳካ ስለቀረ በዛ መንገድ እነዚህ አሁንም ቢሆን እነዚህ ሰዎች አሁንም ለመሮጥ ለመዝለል በሩጫ እንትን ለማለት የተወሰደ እንትን አለ። እዚህ ውጭ ግን የሚወራው ቤተሰቦቹ እንትን ብለዋል። ቤተሰቡ አልተገናኘም። በእርግጥ በዛን ቀን በአንድ ቀንና ሁለት ቀን ቤተሰብ የሚጠይቀውን ለማረጋጋት ሲባል የተወሰነ ታገሱን ተብሎ እንዲበተን ተደርጎ ነበር። በነገታው ግን ቤተሰቡ የፈለገውን እንትን እንዲህ የተደረገበት ሁኔታ ነው ያለ። እና ቤተሰብ ለመጠየቅ የመጣ ሳይሆን እዛ ውስጥ የነበሩ ሰዎች የሞቱ እንደሆነ ነው። ሌሎች ዝርዝር ሁኔታው በቀጻ እየተጣራ ይጠየቅብ ሰው ይጠየቃል። ሌሎችም ተጠያቂነት ያላቸው መነሻዎቹ ምንድናቸው የሚለው ነገር በተለያየ መንገድ እየተጣራ ያለበት ሁኔታ ነው ያለ።
ተስፋ አደርጋለሁ ይህንንም ሪፖርት ከርሶ እንደማገኝ በኋላ
የቃጠሎው መንስኤ ምን እንደሆነ እየተጣራ መሆኑን አቶ ግዛት የገለጹትን ቀደም ብዬ ካናገርኳቸው የጎንደር ነዋሪዎች አንደኛው በአብዛኛው ይስማሙና በከተማው የሚባለውንም ጭምር አካፍለውኛል።
ይህ ነገር የተደረሰበት አዲስ ነገር የለም። ሰቱ ቀጥሎ ሁለት ቀን ነው የተደረገው። በመጀመሪያው ቀን የሰው እጅ አለበት የሚል የሰው እጅ አለበት፣ ነዳጅ ገብቷል፣ ከቃጠሎው በፊት ስብሰባ ተደርጓል። ስብሰባውን የመራው የወይን አዛዡ ነው። ይህንን ለምን ያደረክ በሚልም ጭምጭምታል።
የሆነው ነገር በትክክል መንግስትም አልተናገረም፣ ህዝቡ የሚያውቀው ነገር የለም። የታመነ መረጃ የሚወጣ የለም።
በተለይ ሁለተኛውም የሚመለከት የተባለ ምንም ነገር የለም። ምንም አልተባለ። የመጀመሪያውን ያንን ያህል ቅድም እንደነገርኩ ተወሰኑ ያህል ሰዎች ተጎድተዋል በሚል በሁለተኛ የእርምት ዜና ላይ ተላልፈዋል። በሁለተኛው ቃጠሎ ወቅት ግን የተደረገ ምንም ነገር የለም። መንግስትም ገለጻ አላደረገም እንዳለ ነው ያለው። ይሄ ለመሆኑ ግን የጎንደር ከተማ ህዝብ በትክክል ያውቀዋል። ከወይኒ ቤቱ ጀምሮ እስከ ሆስፒታል የሚያደርሰው መንገድ ተዘግቶ አምቡላንሶች በምልልስ በከፍተኛ ድምፅ በምልልስ ሰዎችን ቁስለኞችን ወደ ሆስፒታል ሲያደርሱ እንደነበረ፣ ሆስፒታሉ በሙሉ ቁስለኛ ቤተሰብ በእስረኛ ቤተሰብ ተጨናንቆ እንደነበረ፣ ሰዎችም ተመተው ለሁለት ቀን ሆስፒታሉ ራሱ የመጀመሪያው በር ዋናው በር መኪና መግቢያው በሩ ዝግ እንደነበረ በትክክል ይታወቃል።
እንግዲህ ሌላ ነው ያልጠየኩት ነገር ካለና ህዝብ ማወቅ አለበት የሚል ነገር ካለ ቢነግሩኝ።
እኔ በውጡ ህዝብ ማወቅ አለበት ብዬ የማስበው አንድ እውነታ አለ። ምንድን ነው? የቅማንትና የጎንደር ህዝብ እንደ ህዝብነቱ አብሮ ነው የኖረው፣ ለወደፊትም አብሮ ነው የሚኖረው። አሁን የቅማንት ብሔረሰብ በሃይማኖት ከጎንደር ህዝብ አይለይም፣ ከአማራው ህዝብ አይለይም፣ በቋንቋ ከአማራው ህዝብ አይለይም፣ በባህል ባለባበስ ከአማራው ህብረተሰብ አይለይም። ስለዚህ በመካከላቸው ተፈጥሮ እያጋጫቸውና ደም እያካባቸው ያለው ጉዳይ ምናልባት ሰው ሰራሽ ነው። ስለዚህ ለ300 እና ለ400 ዓመት ለ200 እና ለ150 ዓመት ተዋልዶ ተጋብቶ በጉርብትና ሲድር እየዘፈነ ቤተሰቡ ሲሞትበት አብሮ እያለቀሰ እየቀበረ ሲቸገር እየተረዳዳ አብሮ የኖረ ህዝብ በዚህ ሰው ሰራሽ ችግር ሰለባ ሆኖ መከፋፈል ውስጥ ገብቶ ባይጎዳዳ አብሮነቱን እንዲቀጥል ባለፈ አሁን በሰሞኑ በተከሰተ ችግር ምክንያት ቂም ወርሶ ወደ በቀል እንዳይገባ ድጋሚ ደም መፋሰስ እንዳይደርስ ባሳስብ ደስ ይለኛል።
በጣም አመሰግናለሁ።
አመሰግናለሁ።
መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።